የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 3 2012 ዓ.ም ተመረጥ ዝግጅታችን ጀመረ።
አራዴ እና ሚተረጋገጥባቸው ሰዎችን እየተቀበልን እንገኛለን። እንግዲህ ዛሬም እየተቀበልን ነው። ከዚህ ዲጂታል አንጻር እና ከዘጋይተን ከቆየን አንጻር በዛ ደረጃ ተጠቅመን እየተቀበልን
በኢትዮጵያ ቁጥሩ የበዛ የኮሮና ቫይረስ ታማሚ የሚገኝበት የኤካ ኮተቤ ሆስፒታል ዋና ስራ አስፈጻሚ ዳዊት ኪዳኔ ናቸው። ስለ ሕክምና አሰጣጣቸውና ከተቀበሩበት ወጥተው በድጋሚ ተቀበሩ ስለተባሉት የመጀመሪያው የኮሮና ቫይረስ ሰለባ ጠይቀናቸዋል። ዘገባውን ከዜና በኋላ ታዳምጡታላችሁ።
ዋናው በተለይ እዚህ አውሮፓ ውስጥ ይድንም ውስጥ እኔም ደግሞ በምሰራበት በኢመርጀንሲ ወይም በድንገተኛ ክፍል ውስጥ ያየ ነው። ብዙዎች መጡት እነዚህ ቀናቶች ላይ ነው። ስምንተኛ ዘጠነኛ ላይ በሰውነታቸው ውስጥ የሚካሄደው ፕሮሰስ የጦርነት ነው። ያን የሚያስነሳው ነገር አለ። በሳምባቸው አካባቢ የሚደረግ ለውጥ፣ ሁሉ ነገር ሰላም በተባለበት ጊዜ እንደዚህ በድንገት እየደከሙ ይሄዳለ።
ዶክተር ዳዊት በቀለ በስዊድን የድንገተኛ ሕክምና ክፍል ሐኪም ናቸው። ለኮሮና ቫይረስ መጋለጣቸውን ተከትሎ በቤታቸው ተለይተው በማገገም ላይ ባሉበት በህመሙ ሳቢያ በየዕለቱ የሚገጥሟቸውን ለውጦችና የህመሙን ጠባይ እንደ ህመምተኛም ጭምር በሚቃኙበት ውይይት ዛሬም ለዘጠነኛው ቀን ከፕሮግራም አዘጋጅና አቅራቢ አሉላ ከበደ ጋር ተመልሰዋል። ጠብቋቸው። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። ኢትዮጵያ ውስጥ ባለፉት 24 ሰዓታት የላብራቶሪ ምርመራ ከተደረገላቸው 345 ግለሰቦች መካከል አራቱ የኮሮና ቫይረስ እንደተገኘባቸው ተረጋግጧል። ከቫይረሱ ታማሚዎች መካከል 10 ግለሰቦች ማገገማቸው ተገልጿል። ዛሬ ቫይረሱ የተገኘባቸው አራት ሰዎች ኢትዮጵያውያን ናቸው። ሁለት ወንዶችና ሁለት ሴቶች ሲሆኑ ሶስቱ የጉዞ ታሪክ እንዳላቸው ተገልጿል። በአማራ ክልል ባህር ዳር ከተማ ዛሬ የኮሮና ቫይረስ ምርመራ ተጀመረ። በቀን 100 ሰዎችን ናሙና በመውሰድ የሚመረምር መሆኑን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ አበበ ገልጸዋል። ይህ መመርመሪያ በአማራ ክልል የመጀመሪያው ነው። አስቴር ምስጋናው ዝርዝር አላት።
መመርመሪያ መስተሪያው ካለው የሰው ኃይል እጥረት አንጻር በቀን 100 ሰዎችን ናሙና ብቻ መውሰድ እንደሚችል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ አበበ ተናግረዋል።
ከሰኞ ዕለት ጀምሮ እስካሁን ሙከራ ላይ ነበር። ምክንያቱም በቀጥታ ወደ ዋና ምርመራ አይገባም፣ የሚያልፍባቸው ሂደቶች አሉ። አሁን እሱን አጠናቆ በፌደራል መንግስትም ይሁንታ አግኝቷል። ስለዚህ በቀን እስከ 100 የሚሆኑ ናሙናዎችን መመርመር እንችላለን። ከዚህ ቀጥሎ ደግሞ ባለሙያዎች ወደ ጎንደር ይሄዳሉ።
በቀጣይም በጎንደር፣ ደሴ፣ ደብረ ብርሃን የምርመራ ስራውን ለመጀመር እየተሰራ መሆኑንም ተናግረዋል። በህብረተሰቡ ዘንድ የሚታየውን ቸልተኝነት ያሳሰባቸው እንደሆነ የገለጹት ዶክተር ሙሉነሽ ለጸጥታ ኃይሉ ፈተና እንደሆነ ገልጸዋል።
ማህበረሰቡ ህግ እያከበረ አይደለም። አሁንም በቤተ እምነቶች አካባቢ ችግሮች አሉ። መጠጥ ቤቶች፣ ጫት ቤቶች ተደብቀው በዝግ የሚያከናውኑ አሉ። ከነሱ ጋር ግብ ግብ ገጥሞ እየሰራ ነው የጸጥታ ኃይሉ። ተባብረን ይህንን ክፉ ዘመን ብናልፈው ይህንን እንዲሰማ ማህበረሰቡ ማስተላለፍ ፈልጋለሁ።
ይህ በእንዲህ እንዳለ የአማራ ክልል ምክር ቤት የኮሮና ቫይረስ ስርጭትን ለመከላከል ለህክምና ባለሙያዎች ልብስ መግዣ የሚሆን የ500,000 ብር ድጋፍ አድርጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ኮቪድ-19 በአፍሪካ የገጠር አካባቢዎች በሚያስፈራ ሁኔታ እየተሰራጨ ነው። ስለሆነም የአህጉሪቱን ደካማ የጤና ጥበቃ ስርዓትን ለማጠናከር አስቸኳይ እርዳታ ያስፈልጋል ሲል የዓለም የጤና ድርጅት እያስጠነቀቀ ነው። አፍሪካ ውስጥ ከ8300 በላይ የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ፣ የሞቱት ደግሞ 400 መሆናቸውን የዓለም የጤና ድርጅት አረጋግጧል። ይህ አሃዝ ከሌሎቹ ሀገሮች ጋር ሲነጻጸር ያነሰ ቢመስልም የአፍሪካ ሀገሮች የጤና ጥበቃ ስርዓታቸውን ለማጠናከር የሚያስችል ዓለም አቀፍ እርዳታ ካላገኙ በስተቀር ለመቆጣጠር የሚዳግፍ የቫይረሱ በሽተኞች ብዛትና ሞት ሊከተል ይችላል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም አስጠንቅቀዋል። በሌላ በኩል ደግሞ በኮሮና ቫይረስ ክፉኛ በተጎዱት ስፓኝን፣ ኢጣሊያን፣ ጀርመንና ፈረንሳይን በመሳሰሉት የአፍሪካ ሀገሮች የኮቪድ-19 ወረርሽኝ ስርጭት እየቀነሰ እንደሚመስል ዶክተር ቴድሮስ አድሃኖም መግለጻቸው አልቀረም። የዓለም የጤና ድርጅት በኮሮና ቫይረስ በሽታ የሚያዙት የጤና ሰራተኞች ብዛት እንዳሳሰበው ገልጿል። ዓለም አቀፍ ማህበረሰብ የጤና ሰራተኞችን ደህንነት ለመጠበቅ የሚያስችል አቅርቦትና ሌሎች መሳሪያዎችን በማቅረብ እንዲረዳ ጥሪ አድርጓል። ከ100 ሺህ በላይ ህይወት የቀጠፈውን የቫይረሱ መዛመትን በመከላከል ተግባር እያንዳንዱ ሰው ሚና አለው ብለዋል የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም። ህይወትን ለማትረፍ ሚና በመጫወት በኩል ዋናዎቹ የታመሙትንና የሚሞቱትን በመንከባከብና በማከም ስራ ላይ የሚገኙት የህክምና ሰራተኞች መሆናቸው ዶክተር ቴድሮስ አስገንዝበዋል። ሌሎችን ለማትረፍ ሲሉ የራሳቸውን ህይወት አደጋ ላይ እየጣሉ ያሉት የህክምና ሰራተኞች ደህንነታቸውን ሊያስጠብቅ የሚችል ተገቢ እርዳታ እየተደረገላቸው አይደለም ብለዋል። ዶክተር ቴድሮስ አያይዘውም የህክምና መሳሪያዎች እጥረትን ለማቃለል አንድ አዲስ ያቅርቦት ሰንሰለት ግብረ ኃይል ተመስርቷል ብለዋል። የዓለም የጤና ድርጅትና የዓለም የምግብ ፕሮግራም ጥረቱን እንደሚያስተባብሩ ዶክተር ቴድሮስ አድሃኖም ገልጸዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በሀገሪቱ የተዘጋውን እንቅስቃሴ እንዲከፈት የማድረጉ ጉዳይ ላደርገው የሚችል ትልቁ ውሳኔ ነው ብለዋል። እንዲህ አይነት ውሳኔ ሊያስገኝ ስለሚችለው ጥቅምና ሊያስከትል ስለሚችለው ችግር ከጤና ባለስልጣኖችና ከኢኮኖሚ አማካሪዎች ጋር እንደሚመካከሩ ፕሬዝዳንቱ ትላንት ተናግረዋል። አሁን ግልጽ ያልሆነው ነገር ግን ሁሉም የሀገሪቱ ክፍለ ግዛቶች ትራምፕ የሚሉትን ይከተሉ እንደሆነ ነው። ፕሬዚደንት ትራምፕ በሀገሪቱ እንቅስቃሴ እንዳይኖር በኦፊሴል አላወጁም። እያንዳንዳቸው አስተዳዳሪዎች ለግዛቶቻቸው እንዲወስኑ ነው የተወጡ። ሀገሪቱ እንደ አውሮፓ አቆጣጠር ግንቦት አንድ ላይ ወደ ሙሉ እንቅስቃሴ እንድትመለስ እንደሚፈልጉ ትራምፕ ተናግረዋል። የሀገሪቱ ከፍተኛው የተላላፊ በሽታዎች ጠቢብ ዶክተር አንቶኒ ፋውቺ ግን ወደ ሙሉ እንቅስቃሴ የመለሱ ጉዳይ ተገቢ ይሁን አይሁን የሚወስነው የቫይረሱ ሁኔታ ነው ብለዋል። ፈጥኖ መጥፈቱ የቫይረሱ በሽታ አገርሽቶ በባሰ መልኩ እንዲዛመት ሊያደርግ ይችላል በማለት ዶክተር ፋውቺ አስጠንቅቀዋል። የጆንስ ሆፕኪንስ የኮሮና ቫይረስ ማዕከል በዘገበው መሰረት እስካሁን ባለው ጊዜ በዓለም ደረጃ በቫይረሱ የሞቱ ሰዎች ብዛት 102,000 ደርሷል። ነገር ግን በርካታ በዓለም ዙሪያ ያሉ የጤና ምሁራን በተለያየ ምክንያት ያልታወቁ ሊኖሩ ይችላሉ በማለት የሙታኑ ብዛት ከዛ በላይ ሊሆን ይችላል የሚል እምነት አላቸው። ዩናይትድ ስቴትስ በቫይረሱ ስርጭት በዓለም ቀዳሚ ቦታ ይዛለች ተብሏል። ከ16 ሚሊዮን በላይ የሚሆኑ አሜሪካውያን ከስራ ተፈናቅለው መንግስት የስራ አጥነት ድጎማ እንዲያደርግላቸው አመልክቷል። በቻይና ደግሞ ኮሮና ቫይረስ በተጀመረበት ሁቤይ ክፍለ ሀገር አዲስ በቫይረሱ የተያዘ ሰው እንደሌለ ቻይና ገልጻለች። በተቀሩት የሀገሪቱ ክፍሎች 46 አዲስ የቫይረሱ በሽተኞች መኖራቸው ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 3 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመክታት የምትከታተሉት ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን ለዕለቱ በቀዳሚነት ወደ ያዝነው ዘገባ እናልፋለን። በኢትዮጵያ የኮሮና ቫይረስ ከተከሰተ ጀምሮ አብዛኛው ታማሚ ተኝቶበት የሚገኘው የኤካ ኮተቤ ሆስፒታል ዋና ስራ አስፈጻሚ አቶ ዳዊት ኪዳኔ ጋር ያደረግነውን ቆይታ ተከትሎ የተሰናዳ ዘገባ ነው። ተከታዩ ቅንብር
በኢትዮጵያ የመጀመሪያው በኮሮና ቫይረስ የተያዘው ሰው ከተለየ በኋላ እስካሁን በተደረገው ምርመራ ይህ ዘገባ እስከተጠናቀረበት እስከዛሬው ዕለት ድረስ 69 ሰዎች በቫይረሱ ተይዘዋል። በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩት አማካኝነት ዛሬ በወጣው የ24 ሰዓት ሪፖርት መሰረት እስካሁን 3477 ሰዎች ናሙናቸው ተወስዶ በተደረገላቸው ምርመራ ከተያዙት 69 ሰዎች መካከል 3ቱ በበሽታው ህይወታቸው አልፏል። ሁለቱ ደግሞ ወደ አገራቸው ተመልሰዋል። 10ሩ ከበሽታው አገግመዋል። በአሁኑ ሰዓት በአጠቃላይ በቫይረሱ ተይዘው በለይቶ ህክምና ውስጥ የሚገኙት 54 ሰዎች ናቸው። ከነዚህ ውስጥ 45 የሚሆኑት በኤካ ኮተቤ ሆስፒታል ውስጥ ተኝተው በመታከም ላይ እንደሆኑ የሆስፒታሉ ስራ አስፈጻሚ አቶ ዳዊት ኪዳኔ ለአሜሪካ ተናግረዋል። ሁኔታውን እንዲያስረዱንና ዝግጅታቸው ምን እንደሚመስል ጠይቀናቸዋል።
ከተማው ደግሞ ነጋጠባ በተለይልክ አዲስ አበባ ማክራራ ያሉ አራዴት ሰማሚትር ያገጠባቸው ሰዎችን እየተቀበልን እንገኛለን። እንግዲህ ዛሬም እየተቀበልን ነው። ከዚህ ግዚታችን አንጻርና ከተዘጋጅተን ከቆየን አንጻር በዛ ደረጃ ህክምና እየሰጠን እንገኛለን።
በቂ ህክምና ባለሙያዎች አሏችሁ?
በቂ ነው ባይባልም ሙሉ ማለት አሉ። ከዚህ በላይ እየተፋፋ ከሄደ በጣም በቁጥርም በፕሮፌሽንም ተጨማሪ ፕሮፌሽናሎች መጠየቃችን አይቀርም ነው ከተላላኪም ናርስ ፋርማሲ ላቦራቶሪ ኦልሬዲ ጠይቀናል። ፕላናችን ኦልሞስት ስልጠና መሰጥ ላይ ነን። በተማሪ ሰው ኃይል አስፈልጋል። ኦልሬዲ አሁን ግን ነው በዚህ ደር ብዙም አላጋጠመን። የተባላኪውም የናርሱም እስካሁን የተራሳ ስራዎች ማለት ነው። ከዚህ በኋላ ግን እንደምታየው ነገጠባ ከዚህ የመጨመር አዝማሚያ እያሳየ ስለሆነ ተጨማሪ ሲኒየር ስፔሻሊስቶችን ያስፈልጉናል። ተጨማሪ ናርስ፣ ላቦራቶሪ፣ ፋርማሲ እና ሌሎችም በሳፖርት ዲቨሎፕ ሳፖርቶችን ያስፈልግናል። እንግዲህ ሁሉም ባልደረሻ አካል በተቻለ መጠን እየተረባረበ ስለሆነ በዛ ደረጃ እየሰራ እንገኛለን። እንግዲህ
ቁሳቁሶችስ ለምሳሌ ለህክምና የሚያስፈልጉ ቁሳቁሶች በበቂ ደረጃ አላችሁ?
አዎ፣ አሁንም እየጠየቅን እየቀረብን አሉ። ቀደም ብለን የቀረበልን በተለየ በድሃኒት ሳፕላይ ኮንሱማብል ፕላስ ኢኩፕመንት ላይክ እንደምታውቂ አይሲ ላይ የሚያስፈልጉ ኢኩፕመንቶችን በተቻለ መጠን በቀረው ልልክ ወደ 10 የሚጠጉ ሜካኒካል ቬንትሌተሮችን እና በየዋርዶ የሚያስፈልጉ ግባቶችን ቀደም ብለን ባሟላውልክ እየተጠቀምን አገልግሎት እየሰጠን እንገኛለን። እንዲሁ ቁጥሩ እየጨመረ ከመምጣቱ ጋር ተያይዞ ደግሞ አሁንም የሚፈለገውን አቅርቦት እንዲቀርብልን እየጠየቀ ነው። የቀረበልንም አለ። ሂደቱም የሚቀርቡ ነገሮች ታሳቢ አድረግን ሰራ ነው። እንግዲህ እስካሁን ይሄ አፈረን ብለን የለየነ የለም፣ ግን ሊያጥር እንደሚችል አምልክቶች አለ።
እዛ ከተኙት እንግዲህ ሆስፒታል ውስጥ ናቸው። በእርግጥ ከተኙት ሰዎች ወደ ሕክምና ባለሙያዎች እንዲሁም ወደ ሌሎች ሰዎች መልሶ ቫይረሱ እንዳይተላለፍ ያለው ጥንቃቄ ምን ይመስላል? በሆስፒታል ውስጥ
አገልግሎት ያገኙታል? ምን አቀድም ነው እንደምን እንደነበረ ቀደም ልክ በተቻለ መጠን የሆስፒታል ነው ሆስፒታል የኢንፌክሽን ትራንስሚሽን በተቻለ መጠን ማስቀረት የሚችልበትን በስታንዳርዱ ወይንም በተዘጋጁ የአይፒፒስ ፕሮቶኮሎች ነው አገልግሎት መስጠት ክፍሎቻችን ዲዛይን ያደረግናቸው። በዛ ደረጃ ፍራት ያለበት ልክ ከሴታክ ጋር የሚያያዙ እያንዳንዱ የአገልግሎት መስጠት ክፍሎቻችን ተገላጭነት መከላከል በሚቻል ስታንዳርድ ነው የተሟሉ። እንግዲህ ዋናው ተገላጭነታችን የተከላከል ነው ወይም ደግሞ መከላከል አለብን ብለን አስበናል። በዘረጋናቸው የአሰራር ስርዓት ነው እየሰራን ያለ ነው። ከሙያተኛው ጋር ተያይዞ ምናልባት ሙያተኞች እስካሁን በፕሮቶኮል መሰረት መልበስ ወይ መጠቀም ያለባቸው የፐርሰናል ፕሮቴክቲቭ ዲቫይስ ወይ ኢኩፕመንት ምንላቸውን ፉሊ መጠቀም ቢኖርብን ፉሊ መጠቀም እንዲያም ደግሞ በፓርሻል መጠቀም ያለብን በፕሮቶኮል መሰረት የሚጠቀሙ ነው። እንግዲህ አግኝት እየሰጠን ያለ በተቻለ መጠን አሁን ተገላጭነታችን ለመከላከል የሚያስችል ከሞላ ጎደል እየጠቀም እንገኛለን። እስከ አሁን ሰዓት ድረስ አንዳንድ የተጓደሉብን መሟላት ያለባቸው ግባቶች እንዲሁ መሀል ላይ የማነስ አጋጣሚዎች አጋጥሞናል። ልክ በአጋጠመን ልክ በጠየነ ደግሞ ከተለያዩ ፓርትነሮች እያገኘን እንገኛለን። እስካሁን ያለው ሂደት ምን ይመስላል?
እስካሁን በዚህ ቫይረስ ተይዘው ህይወታቸው ያለፈው 3 ሰዎች ሲሆኑ በቫይረሱ የተያዙ ሰዎች ህይወታቸው ሲያልፍ የቀብር አፈጻጸም ስነ ስርዓቱ ምን እንደሚመስል ጠይቀናቸው ነበር። አቶ ኪዳኔ
በየአንዳንዱ ግሩፕ የየራሱ የተዘጋጀ ፕሮቶኮል አለ። ከማረጅ ጀምሮ ሳምፕል ከመውሰድ ጀምሮ ማኒፌስት ያደርጉ ሳስፔክትድ ኮሮናዎቻችንን እንዲሁም ደግሞ ትሪትመንት ሴንተር ላይ የሚሰጡ ማናቸውን አገልግሎቶችን የተዘጋጀ ፕሮቶኮሎች አሉ። የህክምና ጨርሶ ሪከቨሪን ሲያደርጉ ሪከቨር ካደርጉ በኋላ የምንከተላቸው ፕሮቶኮሎች ኦልሬዲ እንዳገር የተዘጋጀ ፕሮቶኮሎች እየሰጠን ነው። እንዲያም ነው ደግሞ እንደ ቅድም እንደገለጽኩ በተቻለ መጠን አገልግሎት ሲያገኝ ቆይቶ ግን አቅም በላይ በሆነ ምክንያት ያጣናቸው ወገኖች አሉ። ቅድም እንዳሻቸው ልክ እንዲህ አይነት ኬዝ ሲከሰት ቤልቦሪ ወይ የሞርግ ማናጅመንት በተጠመቀ ፕሮቶኮሎች ነው እየሰራን ያለ ነው። ልክ ያለ በውስጥና በውስጠራችን ደረጃ ላይ መሰረት ያለባቸው ራሱ የተቻለ ፕሮቶኮል አለ። ከዛም ሲያልፍ ደግሞ የተለያዩ ቴክኖሎጂ ቤልቦሪ ማኔጅ የምናደርግበትም ስርዓት ከተለያዩ ቴክኖሎጂ ጋር በተዘረጉ ፕሮቶኮሎች ነው እየሰራን ያለ። እንግዲህ አዲስ እንደመሆናችን መጠን የሶስት የአራት የአምስት ዶክተሮች ክብር ወይ ስራ ይጠይቃል። ልክ የቀብር ስነ ስርዓት ነው። በሆስፒታል የት
መቀበል ነው? ሲንገሩን አምስቱ እንደው አድማጮችም እንዲያቋቸው እንዲረዷቸው እነዛ አምስቱ ፕሮቶኮሎቹ በካከል አፈጻጸሙ ምን ይመስላል? ፕሮቶኮሉ ምን ይመስላል?
ፕሮቶኮሉ የሚመስለው ልክ የተለያዩ ዶክተሮች ክብር ይጠይቃል ጉዳይ ከዚህ ቀደም እስካሁን አፈጸሙ ማለት ከዚህ በኋላ የሚቀየሩ መንግስት በይፋ የሚያሳውቃቸው ጉዳዮች ይኖራሉ። ከዛ ድረስ ግን እዚህ ደረጃ ላይ ሳንደርስ የነበረው ግን በተዘጋጀው እጃችን ላይ ባለው ፕሮቶኮል እየሰራን ያለን። እንግዲህ ጉዳዩ እንደ መስራት ያለባቸው ስራዎች አሉ፣ እንደ ጤና ሚኒስቴር መስራት ያለባቸው ስራዎች አሉ፣ እንደ ሆስፒታል መስራት ያለባቸው ስራዎች አሉ። ያም ሲል ደግሞ ልክ ቀብር የሚፈጸምባቸው ቀብር ስነ ስርዓት ከሞርግ ትራንስፈር የሚደረግበትን ወደ የሚቀበርበት ቦታ ተኪዷል። ቀብርን በበላይነት ኮርዲኔት ማድረግ የሚያስተባብሩ የሚከተሏቸውን አንስራት የሚለብሷቸውን ተከላካይ ተገላጭ መስሉ ማለት ነው። እንግዲህ ይሄ እኔ ስፔሲፊክ ልነግርሽ የምችለው አሁን ያልኩሽን ነገር ከዚህ በኋላ በይፋ በግልጽ መንግስት ያወጣቸውን ፕሮቶኮሎችን ለህዝብ ግልጽ ይሆናል። እሱ በይፋ ሲነገር ሞር ግልጽ መሆን ይችላል። እስካሁን ግን ሆስፒታልና በሆስፒታል ደረጃ የሰራናቸው ስራዎች ለማውራት ያክል ግን ወጣቀጣን በሚፈጠርበት ዴዝን እንዴት ኮንቴይ ይደረጋል፣ እንዴት ማኔጅ ይደረጋል፣ ምን ድረስ እኛ ሳላይ ይቆያል፣ በየትኛው አገባብ ምን የተዘጋጀ ፕሮቶኮል እንግዲህ ይሰራናል ነው።
እሺ፣ ይሄን ጥያቄ ያነሳሁት ምን ለምንድን ነው የመጀመሪያዋ በዚህ ተለባዩ ሆነት የተሳመደ ኢትዮጵያዊ እንደገና የቀብር ስነ ስርዓታቸው ተከናወነ የሚል ነገር አይቼ ስለነበረ ይሄ እንዴት ሊፈጠር ቻለ ብዬ ነው።
እዚህ አይነት ክስተት የተፈጠረበት አጋጣሚ ቀደም ባልኩሽ የብዙ ሴክተሮች ትብብር ይጠይቃል። እንደተከሰተ ከተለ የነበረ ፕሮቶኮሎች ሆስፒታል ብቻ የሚመለከት ስራ ሲሆን ከሆስፒታል ውጭ የሆኑ ስራዎችን ዩኒቨርሲቲ መስራት የሌለበት ሌሎች ሴክተሮች ቅድም ተጠቅሶ የነበረ ሴክተሮች መስራት ያለባቸው ስራዎችን የየድርሻቸው መወጣት የሚኖርባቸው ስራዎች አሉ። ክሊር ኦልሬዲ የዛን ያጋጠመ ምንድን ነው ድንገት ያ ነገር ሲከሰት በየደረጃው ባሉ ሴክተሮች መስራት ያለበት ስራዎች ትንሽ ያለምናየው ችግር ነበረ። ቅድም እንዳልኩሽ ያልተደራጅንባቸው ክሊ መደራጅ የነበረብን ነገሮች እንግዲህ ብዛም ነበሩና ከዛ ጋር ተያይዞ የተፈጠረ የኮሚኒኬሽን ችግር ነበረ። በዛ ምክንያት የተፈጠረ ክፍተት እንዳለ ቀላቃለኝ። ክፍተቱ ከተፈጠረ በኋላ በተነሱ ጥያቄ መልሶ ማስተካከያ እንደተሰጠ አውቃለሁ። ማስተካከያው እንደተሰጠልና የሚል ነገር ዲቴይል ለጊዜ መረጃ የለኝም። እኔም ያጣራው ስለሆነ ማለት ነው።
በዚህ ቫይረስ ተይዘው ህይወታቸው ያለፈው የ60 ዓመት ኢትዮጵያዊ ህይወታቸው ባለፈበት ዕለት ምሽት ወዲያውኑ በመቀበራቸው ምክንያት የተቀበሩበትን ቦታ ዘግይተው የተረዱ ቤተሰቦች የቀብር ስነ ስርዓቱ በድጋሚ እንዲከናወን ማድረጋቸውን ምንጮች ለአሜሪካ ድምጽ ገልጸዋል። አቶ ዳዊት የቀብር ስነ ስርዓቱን በተመለከተ ራሱን የቻለ የቀብር አፈጻጸም ስነ ስርዓት እንደነበር ገልጸው የመጀመሪያው አሟች ቤተሰቦች ከሚፈልጉት ቦታ ውጪ የተከናወነው በየደረጃው ሲደረግ በነበረ የመልእክት ልውውጥ በተፈጠረ ክፍተት ነው ብለዋል። አስክሬኑ ሳያድር ወዲያውኑ ሊቀበር የቻለበት ምክንያትንም ሲያስረዱ አንድ አስክሬን 24 ሰዓት ሲቆይ የሚቀመጥበት ፍሪጅ ያስፈልግ እንደነበር ገልጸው በወቅቱም የመጀመሪያው እንደመሆኑ መጠን በኮሮና ቫይረስ የተያዘ ሰው ህይወቱ ሲያልፍ የሚቀመጥበት ፍሪጅ ልጅ አልነበረንም አሁን ግን እርሱ ችግር ተቀርፏል ብለዋል አቶ ዳዊት ከዚያ ቀጥሎ ህይወታቸው ያለፈው ሟች ፕሮቶኮልን በተጠበቀ መንገድ በሚገባ መከናወኑን ገልጸው ከዚህ በኋላ መንግስት ይህንን መመሪያ በይፋ ግልጽ ስለሚያደርግና ህብረተሰቡም ስለሚረዳ በዚህ በኩል ተጨማሪ ችግር አያጋጥም ብለዋል አድማጮች መንግስት በኮሮና ቫይረስ የተያዙ ሰዎችን የቀብር ስነ ስርዓት እንዲከናወንበት ያወጣውን የፕሮቶኮል መመሪያ በተመለከተ ዝርዝር ማብራሪያ ዘገባ ይዤ መለሳለሁ ከአሜሪካ ድምጽ የሚተላለፈውን የቅዳሜ ሚያዝያ 3/2012 ዓመተ ምህረት ምሽት ፕሮግራማችንን ነው እያዳመጣችሁ ያላችሁት። amharic.voanews.com ዌብሳይታችን ላይ እንገኛለን። በፌስቡክ @voaamharic በትዊተርም እንዲሁ #voaamharic ብላችሁ ፈልጉን ተከታተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን። ተወያዩ፣ ተነጋገሩ። ወደ ተከታዩ ቅንብር እንለፍ። ከድንገተኛ ሕክምና አገልግሎት ልዩ ባለሙያ ጋር የተጀመረ ወግ ነው። ዶክተር ዳዊት በቀለ በስዊድን የድንገተኛ ሕክምናና የቤተሰብ ሐኪምነት ለረጅም ጊዜ አገልግሏል። ባለፈው ሳምንት ታዲያ የተሰማቸውን የትኩሳት፣ ደረቅ ሳል፣ የጉሮሮ መቁሰልና የራስ ምታት የመሳሰሉ የህመም ስሜቶችን ተከትሎ በተደረገላቸው ምርመራ ለኮሮና ቫይረስ መጋለጣቸውን ይረዳሉ። በቤታቸው ተለይተው በማገገም ላይ ሳሉ ነበር የህመሙን ጠባይ እንደ ሐኪም ብቻ ሳይሆን እንደ ህመምተኛም ጭምር በየለቱ የሚከሰቱትን ለውጦች ላሉላ ከበደ ማስረዳት ያዙት። ዶክተር ዳዊት ዛሬም ካሉላ ከበደ ጋር አሳሳቢውንና በአንዳንድ ህሙማን ላይ በኋለኛው ቀናት ድንገት የመተንፈስ አቅም የሚያሳጣውን የህመሙን ደረጃዎች በጊዜው ከሚሰማቸው የገዛ ራሳቸው ስሜቶች ጋር ያዛመዱ ማየታቸውን ቀጥለዋል።
ዶክተር ዳዊት በቀለ ድጋሚ ለሁለተኛ ቀን ቃለ ምልልስ ተገናኝተናል። የህመሙን ሁኔታ በለት ተለት የሚሆነውንም እንድናይ ተስማምተና አድማጮቻችንም ከዚህ የሚጠቅም ቁም ነገር እንዲገበዩ ነው። ለመሆኑ ዛሬ እንዴት ነው የጤናው ይዞታ? ዛሬ ባሉበት 9ኛ ቀን ምን ይመስላል? እንዴት ነው ጤናውን? ምን አይነት ስሜት አለዎት?
በእውነቱ በጣም ደህና ነኝ መስገነው። ባለፈው እንደነገርኩ አብዛኛው በራስ ምታት፣ ቁርጥማት፣ ድካም አለ። በዚህ አይነት ነገር ነውና በተለይ ወደ 8ኛ እና 10ኛው ቀን ላይ እነዚህ ቀናቶች ውስጥ ትንሽም የሚያስፈራው አብዛኛው ሰዎች በዚህ ፌስ ውስጥ ያልፉ የመተንፈስ ችግር ይገጥማቸዋል። ምናልባት ያ ይሆን እንደሆነ ብዬ ነበር ያሰብኩት። በተለይ አስማም ስላለብኝ ቅስቅሰው ችግር እንዳይፈጠር እና ይመስገነው በጣም ደህና ነኝ። ድካም ቢኖርም ብዙ የተቸገርኩት ነገር የለም እና አብዛኛው ደግሞ በሽተኛ ይሄንን ቀለል ያለው ነው አይነት ነው ያለው። እንግዲህ ወደ 8ቱ ካስሩና ይሄንን አይነት ይመስለኛል እንግዲህ ያለኝ።
መልካም ዶክተር ዳዊት፣ እንግዲህ ቀደም ብለንም በመጀመሪያው ክፍል ቃለ ምልልሳችን የመጀመሪያው ቀን እንዳደረግነው እርስዎ ዛሬ እንደ ታመመ ሰው ኮሮና ቫይረስ የሚፈጥረውን ስሜት በታማሚነት ያዩት እንደሚያካፍሉን ሁሉ የህክምናውንም ሳይንስ ይመለከታል ነውና እንደ ባለሙያ ይልቁንም እንደ ድንገተኛ ህክምና ክፍል ይህ አለ በጽኑ ህሙማን የሚመጡበት ቦታ የሚደረገውን አቀባበል ሳይንስንም እንመለከታለን። ያገር እንደሚባለው ለአፍታ የህመምተኛውን ባርኔጣውን ያልቁና የሐኪም ባርኔጣውን ለኛ ሀገር ምናልባት አባምሽ ህመሙን እንደሚያስታምም ህመምተኛም ወዲሁም ደግሞ ህሙማንን እንደሚረዳ ሐኪምም እየቀያየርን ያለነውና ከገዛ ሁኔታውም ጋር ያዛምዳሉ። ሳይንሱን ጀምር አድርገን ነበረ። በመጀመሪያው ቀን ቀላል የሚባል የትኩሳት ስሜት እንደው ከመጀመሪያው ሊጀምር መሆኑን የተለያዩ ቦታዎች የተጠኑ ጥናቶችን ነው መልከት ያደረኩት። በዋናነት የወሰዷቸው ግን ውሃንና ምስራቅ ዚንጃንግ ግዛት ውስጥ የተከሰተው በጣም የተለያየ ጠባይ ያለው ይመስላል። በዚች ደቡብ ምስራቃዊቱ የቻይና ከተማ ህመምተኞች ላይ የታየው ሁኔታ በሶስተኛው ቀን አጣርፏቸው ለሆስፒታል የሚሄዱበት ሲፈጠር በውሃን እስከ ሰባተኛው ቆይቷል። ባለፈው እንደገለጹልን የተለያየ ጠባዮች በተለያየ ሁኔታ ውስጥ እንደሚያሳይ ከሀገር ሀገር እንደሚለይ ደግሞ ይመስለኛል። ነገር ግን ዋናው ተደርጎ የሚታሰበው ቅድም ጠቀስ ያደረጉ እርሱም ዛሬ ያሉበት ቦታ ስለሆነ እስኪ እሱን ገፋ አድርገው ይመልከቱ። እዚህ በዩናይት ስቴትስ የሚገኘው ሜዮ ክሊኒክ ያደረገው ጥናት አጣዳፊ ትንፋሽ የማጠር እና አርድስ የሚባለውን ነው በአማርኛ ለመመለስ እየሞከርኩ ያለሁት። ያን ትንፋሽ የሚያሳጥረውና ሰቅዞ የሚይዘውን የህመም ስሜት በስምንተኛው ቀን አካባቢ ያያሉ ይላል። ዘጠነኛና አስረኛው ቀናት ያ ሁኔታ ተባብሶ የሚሄድበትን ሌሎች ጥናቶች እንዲሁ ይናገራሉ። ነገር ግን የሁሉም አንድ አይደለምና ምልክትም ሳይኖር የጠና ህመምም ሳይኖርባቸው የሚወጡ ሰዎችም አሉና እስኪ በርሶ ሁኔታ ውስጥ አሁንም ገፋ አድርገው ያዛምዱልን።
አዎ አሉላ፣ እንግዲህ ይሄ አሁን እየተመለከትን ያለው እኔ በዚህ ባለሁበት በአውሮፓ ውስጥ እንግዲህ ምናልባትም በፊት እንደነገርኩ ነገሩን ቀየር እያደረገ መጥቶ ይሆን አላውቅም። ያለውም ደግሞ የህዝብ ስብጥር ስንመለከት እዚህ አውሮፓ ያለው እና ቻይና ያለው ለየት ይላል። ቫይረሱ ራሱንም የመቀየር ነገር በዚህ ጊዜ ውስጥ በፕሮሰስ ውስጥ በእነዚህ ሶስት አራት ወር ውስጥ ለየት እያደረገ እየመጣ ይመስለኛል። እና ዋናው በተለይ እዚህ አውሮፓ ውስጥ ድንም ውስጥ እኔም ደግሞ በምሰራበት በኢመርጀንሲ ወይም በድንገተኛ ክፍል ውስጥ ያየ ነው። ብዙዎች በጣም ተጎድተው በተለይ መተንፈስ አቅቷቸው የሚመጡት እነዚህ ቀናቶች ላይ ነው፣ ስምንተኛ ዘጠነኛ ላይ። እና በመጀመሪያ ሰዎች ያው የመቋቋም ችሎታቸውን ይሄ ትኩሳቱንም ራስ ምታቱንም ችለው በዚህ በሰውነታቸው ውስጥ የሚካሄደው ፕሮሰስ የተለያየው እንግዲህ ጦርነት ነው። ያንን እንግዲህ የሚያስነሳው ነገር አለ። በሳምባቸው አካባቢ የሚደረግ ለውጥ አለና በድንገት እየደከሙ ይሄዳሉ። አሁን እንዳየነው ከዛሬ 2-3 ቀን በፊት የታላቋ ብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ላይ እንዳየነው እንግዲህ ሁሉ ነገር ሰላም ነው በተባለበት ጊዜ እንደዚህ በድንገት እየደከሙ ይሄዳሉ። እና እንዲህ አይነት ነገሮች እንግዲህ ምናልባት ወደ ሀገራችን በሚመጣበት ጊዜ እንዴት ይሆናል የሚለው ሌላ ጥያቄ ነው። የተፈጥሮ መቋምን ማቅም ይወስናል። እና እንደ ሐኪም ሁልጊዜ ተዘጋጅተ መጠበቅ ያለብን ይመስለኛል። በግሌ ያየሁት አሁንም እያየ ነው፣ ይሄ ኮሮና የተባለው ቫይረስ ኢንፌክሽን ይሄ ብቻ አይደለም። አሁን አንዳንድ በሽተኞቻችን አሉ የመጡ የሆድ በሽታ፣ የሆድ ቁርጠት፣ ማቅለሽለሽ፣ ማስመለስ ይዟቸው መጥተው በድንገት ስንመለከታቸው ከትኩሳቱ ጋር ጥርጣሬው ሲመጣ የዚሁ ቫይረስ ኢንፌክሽን እንደያዛቸው ያየንበት አለና ሰፋ አድርገን ማየቱ ትልቅ ነገር ይመስለኛል። እንደ ፍሉ ብቻ ሳይሆን እንደ ሆድ ህመምም አድርጎ መምጣት እንደሚችል ልናይ ጭምር ማሰቤ ነው።
መልካም። በተለያየ ሁኔታዎች በተለያየ ሀገሮች ተለዋዋጭነት ያላቸው ምልክቶች መታየታቸውን ከግምት አስገብቶ በኢትዮጵያም እንግዲህ አሁን ቁጥሩ አሁንም አነስተኛ ነው ይባል እንጂ ብዙ ሰዎች የተጎዱ ነው ያልተመረመረ እንደመኖሩ ያ ቁጥርም ከፍ ሊል እንደሚችል ይጠበቃል። ሕክምናውና ከበሽታው ጠባይ ጋር የሚገናኝ አንድ የተለየ ሁኔታ የሚጠይቅ ነገር እንጨምርና ምናልባት ሌሎች ተጓዳኝ ርዕሶች እናያለን። ድንገት ወደ መጨረሻው ላይ የዳኑ የመጡ ሰዎችም ውድቅ የሚሉበትን አይነት ክስተት ሰውነታችን በሽታ የመከላከል አቅም ከሚፈለገው በላይ እንዲሰሩ የሚያደርግ ሁኔታ ይፈጠራል። ያ መልሶ ሰውነትን የሚጎዳበት ሁኔታ ይፈጠራል የሚል ሀሳብ አለ። ሳይቶኪንስ የሚባሉትን ሳይቶኪንስ ስቶርምስ እስካሁንም ስለ በሽታው ከማይታወቁ ምስጢራዊ ጉዳዮች ውስጥ እንደ አንዱ ይወስዱታል። እንደው ባያቸዋቸው እርስዎ በተመለከቷቸው ሙማንም ሆነ ሳይንሱን በሚያገናዘቡበት አንድ ሁለት ነገሮች እንዲያስረዱ።
እነዚህ እንግዲህ ብዙ ጥናቶች አሉ፣ ብዙ መላምቶች አሉ ቀጥታ ከበሽተኞች ጋር ባለኝ። ነገር ግን እንዳልከው እነዚህ የሰውነታችን አውቶ ኢሚዩን የምንላቸው በሰውነታችን ውስጥም ደግሞ የተለያዩ የሚመረቱ ነገሮች እንዳልከው ኦቨር ሪያክትን ሲያደርጉ እንደገናም ለውጥም ሲያመጡ የሚደረግ ነገር ነው። በተለይ ደግሞ አንድ ማሰብ የምፈልገው አሉላ ወገኖች ችን በተለይ ይህን በሚሰሙበት ጊዜ ብዙዎች ይህን በሽተኛ ካባይን ላደርግ መሰላል። ወገኖቻችን በሀገር ቤትም በዚህም በጣም የሚጨነቁበት ነገር እንዳለ ይገባኛል። ሁሉም የታመመ ሰው በሙሉ ይሄን የምንነጋገረው የትንፋሽ ማጠር፣ የሰውነት መድከም፣ እንደዚህ እንደዚህ አይነት ነገር በአንድ ጊዜ ይመጣል ማለት አይደለም። አብዛኛው ወደ 80% ከ70-80 ደህና ሆኖ ነው የሚያልፈው። ሌላው ምንድነው በአእምሯችን ላይ የሚፈጠረው ነውና ብለው መባሉ ራሱ አሁን እኔ በዚህ ምኖርበት አካባቢ በዚህ በሰለጠነው አውሮፓ ውስጥ እንኳን ራሱ የሚፈጥረው ጫና አለ። ይሄ የስነ ልቦናዊ ጫና ራሱ ሰዎችን እንዲገለሉ እንዲርቁ ያደርጋቸዋል። ምናልባት እዚህ ነገር ላይ ለሰዎች አሁን ያለን ጥንቃቄ በጣም እንደሚያስፈልገን እንደ ሐኪምም እንደ ቤተሰብ እንደ አባትም እንደ ባልም እንደ ልጅም ሆኛ አሁን አብረን እዚህ ኖራለሁ ከቤተሰብ ጋር ያው መጠንቀቅ ያለብኝ ጥንቃቄ ወስዳለሁኝና ቢያንስ ክፍል ላይ ኖርን ይችላል። በተለይ እንደ ሀገር ቤት ላይ እንደዚህ ተፋፍኩ የሚኖር እንደው በመኝታችን ላይ እንኳን መጋረጃ አድርገን ጓንት ባይኖርን እጃችን የምታጠብበትን እንደው ሽን ሳሙና አዘጋጅተን እራሳችንን የመጠበቁ ነገር ላይ ብናተኩር በጣም አስፈላጊ ይመስለኛል። ሌላው ሰውን ደግሞ ፍርሃት ነው በቃ ጭንቀትና ፍርሃት ካሁን አሁን ሞት ካሁን አሁን ይሄ ነገር ተፈጠረ እንላለን። አሁን እኔ እንደነገርኩ እንግዲህ አሁን 8 ቀን ሆነ 9 ቀን 10 ቀን አይ እንግዲህ አሁን መጀመሪያ የዛሬ 3 ቀን ሳስብ የነበረው አሁን ይሄን ቀን እንዴት አልፋለሁ ይያልኩ መጨነቅ ነበርና ትናንትናና ዛሬ ግን ያረኩት በቃ ሁሉ ነገር ተውኩና ሌላ ነገር መስራት ጀመርኩኝና አችንና ሐሳባችን በዚህ ነገር መያዙ ብቻ እናን ጊዜ በትልቅ ጭንቀት ውስጥ ከተናልና ይሄንን ማሰቡ በጣም አስፈላጊ ይመስለኛልና ይሄ ነገር ያልፋል እንዲያልፍ ግን እኛ ራሳችንን ማስተካከል አለብን። ይሄንን የሚለው ነገር ነው ላነሳው የምፈልገው እዚህ ጋር።
መልካም በጣም ትልልቅ ነገሮችን አንስተዋል ዶክተር ዳዊት። በአንድ መልኩ ህመሙ ከመጣ በኋላ የምንቀበልበትና አያያዛችን እኛንም በጤና ለመዝለቅ ቶሎ ተሽሎ እንድንወጣ የሚረዳበትን ሌሎችንም አብረውን የሚኖሩ ቤተሰብ አባላትንም ደግሞ በአግባቡ ሳይሸበሩ መከላከል የቱን ያህል አስፈላጊ እንደሆነ አጽንኦት ሰጥተው አስረድተዋል። መሰረታዊ ጭብጦችን ነው ያነሱልን። ዶክተር ዳዊት በሚመጡት ተከታታይ ቀናት እንግዲህ ከ14ኛው እስከ 17ኛው ቀን ይቆዩ ከሆነ የሀገራችሁ ደንብ የወጣበት ካለ በሂደት ያሉትን ቀኖች የእርሶን ጤና ሁኔታ እየተከታተልን እናያለን። እስኪ አሁን ወደ ህይወት ጉዳይ ከዛ ወጣ ወዳለው ይሄ ድንገተኛ ህመም ዓለምን ያሸበረ ህመም የፈጠረውን ክስተት መነሻ በማድረግ የህይወት አቅጣጫ ላይ ያሳረፋቸውን እርሶ አሁንም ቀደም ብለን እንዳልነው ሁለቱም መቀመጫዎች ላይ ሆኖ እየቀያየሩ የሚመለከቷቸውን ችግሮች ላንሳ። እንዲህ ያለ እጅግ ግዙፍ ነገር ሰዎች አቅማቸው ውሱንነቱን የሚያሳይ የሰለጠነውን ሀብታሙን ባለጸጋውን ደሃውን ያሸበረ ሁኔታ ሲፈጠር በእርግጠኝነት መልስም መስጠት የሚያቀት ሲሆን ዞሮ ዞሮ በዘልማድ ኑሮውን መመርመር የሚገደድ ይመስለኛል። ሰዎች ላይ ያን ስሜት ያሳድራል። እንደው በግሎ ብንጀምር ከርሶ ምናልባት የግድ አሁን ባዩት አጋጣሚ ብቻ ህይወቶ ይቀየራል ባይባልም ይሄ ህመም ምን እንዲያዩ አደረገዎት? መጀመሪያ በግሎ ልጀምርና ዓለምን ወደሚመለከተው ወደሚመስለን ሀሳብ እንሄዳለን።
አድማጮች፣ አሉላ ከድንገተኛ ህክምና ባለሙያው ከዶክተር ዳዊት በቀለ ጋር የጀመረው ወግ አላበቃም። ተከታዩ በሌላ ፕሮግራም ይቀጥላል። ተከታታይ ውይይታቸውንም በድረገጻችንና በፌስቡክ ገጻችን ላይ ታገኙታላችሁ። አድማጮች፣ አሁን ተራው ቅዳሜ ምሽት በጉጉት የምትጠብቁት የሙዚቃ ቃና ነው። አየር ሰዓቱን ለደሳሌ መኮንን ለቃለው።
ጆና መሰግናለሁ አየር መስመሩን ስለለቀቅሽልኝ። ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። የዛሬቷ ቀን በታሪኳ ካስመዘገበቻቸው ዋና ዋና ክንውኖች ጥቂቶቹን ብንጠቅስ በ1909 እንደ አውሮፓውያን አቆጣጠር በዛሬቷ ቀን ነው ቴል አቪቭ ተብላ የምትጠራው የእስራኤል ከተማ የተመሰረተችው። አፖሎ 13 የተባለችው መንኮራኩር 3 ሰዎችን አሳፍራ ወደ ጨረቃ የመጠቀችው በ1970 በዛሬቷ ቀን ነበር። በ1979 ደግሞ የኡጋንዳ አምባገነን መሪ የነበሩት ኤዲ አሚን ከስልጣን ተወገዱ። በ2015 የአሜሪካን ፕሬዝዳንት ባራክ ኦባማና የኩባ ፕሬዝዳንት ራሁል ካስትሮ ፓናማ ተገናኙ። ይህ የሁለቱ አገሮች መሪዎች ግንኙነት ከኩባ አብዮት በኋላ የመጀመሪያው ነበር። በ2019 የዛሬ አመት ሆኖ ነው ሱዳንን ለ29 አመታት በፕሬዝዳንትነት የመሯት ኦማር አልበሽር ከስልጣናቸው ተወግደው ወደ ወህኒ ወረዱ። የአርኤንቢ ተጫዋቿ ሰመር ዋከር 24 አመቷ ዛሬ። የዛሬቷን ቀን ከዚህ ታዋቂ ድምጻይ ጋር ተጋርታችሁ ልደታችሁን ለምታከብሩ የፕሮግራማችን አድማጮች መልካም ልደት እያልኩኝ ካም ስሩ የተሰኘውን ዜማ ጋብዛችኋለሁ። አሸር አጅባታል። We got landing on the train. I said it's no better. Can't even pretend like I don't want it again. On a brain on a side. Ain't
sure you 10 toes down before I pull out this car. The only thing that's coming beside me at the situation is you waiting and get some more. I told you I'ma take your place, stop feeding in your face, and I knew that you would say it. So how you wanna play this? Yeah, you got somebody.
Summer Walker and Calm Through Yet Sanyon Zemo and Nabari Adamatno Hara Tamatwazari Asher Nabar Abroad Yet Chawato Badigami Bayala Chubet Yakver Salam Tay Rasachu Yalk Bazari Program Yetla Yetamarat Uzemachin Yuzelachu Karibialuin Katalan Yemen Adam O Zema Born to Run Yet Sanyo Ye Bruce Springsteen Zema Honal Born to Run የተሰኘውን የብሩስ ስፕሪንግስትን ዜማ ነበር ያደመጥነው። ብሩስ ስፕሪንግስትን ወይንም በመድረክ ስሙ ዘ ቦስ በዓለም የሙዚቃ መድረክ እውቅናን ያገኘ ድምጻይ ነው። ቀደም ብለን ያደመጥነው ዜማውን ጨምሮ ሌሎች ተደናቂ ዜማዎችንም ተጫውቷል። አብዛኞቹ ዜማዎቹ የሚያተኩሩት በለፍቶ አዳሪው ህብረተሰብ ህይወት ዙሪያ ነው። የኢስትሪ ባንድ መሪ የሆነው ብሩስ ስፕሪንግስትን በሙዚቃ ስራዎቹ እንደ አውሮፓውያን አቆጣጠር በ2016 ዓ.ም ከፕሬዝዳንት ኦባማ የሀገሪቷን ታላቅ ሜዳሊያ ተቀብሏል። እስቲ ይህ ተደናቂ ድምጻይ ከተጫወታቸው ምርጥ ዜማዎች መካከል ዳንስ ኢን ዘ ዳርክ የተሰኘውን ዜማውን እናደምጣለን። ዳንስ ኢን ዘ ዳርክ የተሰኘውን የብሩስ ስፕሪንግስትንን ዜማ ነበር ያደመጥነው። ይህ ዜማ የወጣው በ1984 ሲሆን በዩናይትድ ስቴትስ ብቻ ከ1 ሚሊዮን ቅጂ በላይ ተሽጧል። ሚ ዊዝአውት ዩ ቀጥለን የምናደምጠው የጀነፈር ኔትልስ ዜማ ነው።
This man
Without you, እያለች የተጫወተችልን የዳግላስ ጆርጂያ ግዛት ተወላጅ የሆነችው ጀነፈር ኔትልስ ነበረች። ጀነፈር ከድምጻይነት በተጨማሪ በፊልም ትወና ስራዋም ትታወቃለች። በፊልም ትወና ከታወቀችባቸው ፊልሞች መካከል የዶሊ ፓርተን ኮት ኦፍ ማኒ ከለርስ ይገኝበታል። ታዲያ የዶሊ ፓርተን ኮት ኦፍ ማኒ ከለርስን ፊልም ካነሳን አይቀር እስቲ ሙዚቃውንም እናደምጣለን።
Back through the years I go wandering once again to the seasons of my youth. I recall a box of rags that someone gave us, and how my mama put the rags to you. There were rags of many colors, but every piece was small, and I didn't have a coat, and it was way down in the fall. Mama sewed the rags together, sewing every piece with love. She made my coat of many colors that I was so proud of. As she sewed, she told a story from the Bible she had read about a coat of many colors Joseph wore. And then she said, perhaps this coat will bring you good luck and happiness. And I just couldn't wait to wear it, and Mama blessed it with kiss. My coat of many colors that my mama made for me, made only from rags, but I wore it so proudly. Although we had no money, well, I was rich as I could be. In my coat of many colors my mama made for me. of riches and holes in both my shoes. In my coat of many colors, I hurried off to school just to find the others laughing and making fun of me. In my coat of many colors, my mama made for me. And oh, I couldn't understand it, for I felt I was rich. And I told them all the love my mama sewed in every stitch. And I told them all the story mama told me why she sewed, and how my coat of many colors was worth more than all their clothes. But they didn't understand it, and I tried to make them see that one is only poor, only if they choose to be. Now I know we had no money, but I was rich as I could be. In my coat of many colors, my mama made for me, made just for me.
Coat of Many Colors የተሰኘውን የታዋቂዋን የሀገረሰብ ዜማ ተጫዋች የዶሊ ፓርትንን ዜማ ነበር ያደመጥነው። ዶሊ በተለያዩ ቃለ መጠይቆች ላይ ስትናገር ይህ ያደመጥነው ዜማ ከዜማዎቹ መካከል ሁሉ በጣም እንደምትወደው ተናግራለች። እስቲ ሌላ ቆየት ያለ ዜማ እናድምጥ። ናስቲ የተሰኘውን የጀነት ጃክሰንን።
Hey, this is Janet and you are listening to Larry London.
Boy, nasty, a nasty boy. I don't care if you're a jerk.
ኮንትሮል ከተሰኘው የጀነት ጃክሰን ሶስተኛ የስቱዲዮ አልበሟ ውስጥ ናስቲ የተሰኘውን ዜማዋን ነበር ያደመጥነው። ጀነት ባለፈው የካቲት ወር በዓለም የዘሮች የሙዚቃ ትርኢት ለማሳየት ተዘጋጅታ ነበር። እንግዲህ ይኸው በኮሮና ቫይረስ ምክንያት ዝግጅቷ እንደታሰበው ሊሆን የሚችል አይመስልም። ብላክ ዳይመንድ ብላ የሰየመችውን 12ኛ የስቱዲዮ አልበሟን ግን በቅርቡ ታወጣለች። የተከበራቸው የሙዚቃ ቃን አድማጮች፣ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩ በትሬሲ ቻክማን ስሞክ ኤንድ አሽ ጭስና አመድ በተሰኘው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። ደሳለኝ መኮንንን በሙዚቃ ዘና ስላደረከን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።